ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ጠናስልኛ ደመቻችን እንኳን ለአዲሱ አመት ዋዜማ በደህና ደረሰ። ዛሬ ቀኑ ጳጉሜ 5 ቀን 2014 ዓመተ ምህረት የመጨረሻው እለት የሆነ ለተ ቅዳሜ የመጨረሻ ፕሮግራማችን አሸናፊ ይሰማሃል?
ሰማኛለሁ።
በነገራችን ላይ ሙዚቃው ራሱ ከትክክለኛ ዘመኑን የዋጀ ነገር ይመስላል። ወደ ማርቆስ ነው ሄድነው ወደ አንድ ለማንኛቸው እንኳን ለአዲሱ አመት ሰላም።
ምን ቄሶቹ አልተናገሩ በምን እናቀዋል?
ምን ታደርጋለህ? ችግር እኮ ነው። ግራ የተጋባ አገር እየሆነ መጥቷል አገራችንና የበዓሉን እንደው እኔ እንግዲህ አላቀም አንተ የምትነግረኝ ነገር ካለ ንገረኝ። ከልጅነት ጀምሮ የአዲስ አመት ሆነ በአጠቃላይ በዓላት በሙሉ በሬዲዮም በቴሌቪዥንም በምንም እየተነገረ ይከበር ነበር። ዘንድሮ ግን እንደሰማሁት እሱን ሁሉ ድል አልተገኘም። ኢትዮጵያ ቴሌቪዥን ነፋና ነዋልታ ምናምን ድራሻቸው የጠፋበት ዘመን ጊዜ ነው ያለው እና ምንድን ነው ምን ያሳይሃል? በዓሉንስ እንዴት አየኸው?
ብዙ ሰው ግር ያለው ነገር የአዲስ አመትም ይሁን ሌላ በዓል ሲደርስ የሃይማኖት አባቶች የኦርቶዶክስ ፓትርያርክ እና እንኳን አደረሳችሁ ከዚህ ዘመን ወደ ዘመን እንኳን አሸጋራችሁ ብለው ምኞታቸውን ይገልጻሉ። እንግዲህ አሁን ዛሬ እስካሁን አሁን አላቅም እንጂ እስካሁን ድረስ ይሄ ነገር የለም። ግን የኦርቶዶክስም አቡነ ማቲያስም የካቶሊኩም ካርዲናል ብራነ ማናቸው ቡራኬ መስጠታቸውን ሰምቻለሁ። የለም ግን ለገሳቢ በሌሎች ሚዲያዎች ላይ ግን አለ። በሌሎች ሚዲያዎች ላይ ብዙ ሰው የሰማው ሁሉም የመንግስትና መንግስት አፊሊየትድ የሆኑት በሙሉ ጭጭ ነው ያሉት። ይሄ ብዙ ሰው አስደንግጧል። እና ምንድን ነው ሲባል እንግዲህ ስለ ሰላም አወሩ። በአዲሱ ዘመን አሮጌውን ወደ አዲስ ዘመን ስንሻገር የነበረብንን ኩተት በሙሉ ጥለን ካልሆነ በስተቀር ምኑን አዲስ አመት ሆነ ብለው የሰላም ጥሪ አስተላለፉ። ለምን ሰላም ትላላችሁ ነው የሚገርመው። ግን ለራሱ ደግሞ እንደው ሰላም ፈላጊ ነኝ የሰላም እጄ እንኳን አልታጠፈም ሲል ሰማዋለን። ሌላ ሰው ሰላም ሲል ግን እንደዚህ ይታፈናል። የእንትኑን ሰምተሃል? የ35
ሰዎችን
ሲቪክ ማህበራት ነው
ትላንትናም
35ቱ ሲቪክ ማህበራት መግለጫ እንዳይሰጡ ነው የተከለከሉት። በኋላ በእንትን ለቀቁት በማህበራዊ ሚዲያ ላይ ለቀውት ነው የታየው። እና ምን ፓራዶክስን ነው የምትለው? ስለ ሰላም መናገር ቅድስና ጥሩ ነገር ሆኖ ሳለ ያለ ሰላም ምንም ነገር ሊሆን እንደማይችል እየታወቀ ይሄ የሚመኙት ብልጽግና ላይ የብልጽግና ከፍታ ላይ ያደርሱልናል የሚሉት ያለ ሰላም ሊሆን እንደማይችል እየታወቀ ሰላምን የሚመርጡ ድምጾች ግን በቃ እንደ ጦርነት እንደማወጅ ሆኖ ተገላቢጦች ሆኖ ሲታፈኑ ነው የሚሰማው።
በጣም
እና ትንሽ ያሳዝናል። እሺ አይፈልገው መንግስት እኮ የራሱ አቅጣጫ ሊሆን ይችላል። ግን እንደ ድምፅ እንደ ኢትዮጵያዊ ድምፅ የሰላም ነገር መሰማቱ ምንድን ነው ችግሩ? ሁሉም ህዝብ ነው የሚፈልገው። አማራም ያለው፣ ትግራይም ያለው፣ ኦሮሚያም ውስጥ ያለው ሁሉም ሰላም ነው የሚፈልገው። ከህዝብ ፍላጎት ውጭ ደግሞ ነገር ስለሌለ ይህን የህዝብ ፍላጎት ቢያንጸባርቁ፣ ቢመኙ፣ ቢጸልዩ መቀበል ነው ያለበት። ባይቀበለው እንኳን ማፈን የለበት።
ራሱን የደበቀና
የተለየው ነገር ይሄ ነው።
ራሱን የደበቀና ራሱን ትልቅ ያደረገ ያገዘፈ መንግስት ነው ያለው። መንግስት ከሃይማኖት በሃይማኖት
እነሱ ግን ሁሉም ሲገልጹ ነበር የክልል ምናምን ተብሎ
እነሱም ሲገልጹ ነበረ። የእነሱ መግለጽ ብቻ ሳይሆን በመንግስት ደረጃም ትላንትና ነው የሰላም ቀን ተብሎ ሲከበር የዋለው እናከብራለን ብለው አበበች አዳነች አበቤና ፕሬዚዳንቷ ምንድን ነው ባንዲራ ነገር ሲያውለበልቡ
የሰላም ምሰሶ
ሲሉ የሰማሁትና ያየሁትና ራሳቸውን በራሳቸው ተኩሶ የሚመቱ ሰዎች ናቸው። እና እሱ ነው ለእኔ እንደው ዝም ብለህ ስትመለከተው ግማሽ ኦሮሚያ ጦርነት ላይ ሆኖ የትግራይ ህዝብ ሶቃ ላይ እያለ የአማራ ህዝብ በስደትና በጦርነት ላይ እያለ በሶማሌ በአፋር ላይ እርስ በርስ ጦርነት እያለ በአጠቃላይ ብቻ ኢትዮጵያ ውስጥ ምንም በሌለበት ሰዓትና ሰላም ይምጣልን ብሎ መናገሩ ጥሩ ነበረ። አልሆነም። እሱ ብቻ ሳይሆን አዲስ ዓመቱ ራሱ አዲስ ዓመት የሚመስልም ነገር አየሁበትም። ሐዘን፣ ለቅሶ፣ ትካዜ የሞላበት ነው። የኑሮ ውድነት እንደው ዝም ብለው ይሁን ስለ ኑሮ ውድነት ዘንድ ማውራት የቅንጦት ይመስለኛል። እና ስለ ኑሮ ውድነት ለጊዜውም ባንተ ማለ
አዎ፣ ሌላው ስጋት የመኖር ስጋት በህይወት የመዝለቅ እና የመኖሪያ ቄ ላይ መኖር ነው ስጋቱ። ስለዚህ የኑሮ ውድነት ምናምን አይደለም። በቃ የህልውና ነው።
አዎ። እና
ዴሞክራሲ ምናምንማ ቀረቁ
አርፈ ተቀመጥ እንዴ! የማይሆን
ዴሞክራሲ ምናምን ተረሳ በቃ። ምክንያቱም ህልውና ህይወት ላይ ነው ያለው።
እንደዚህ አይነት ነገር ውስጥ ነው ያለ ነው። እና በሚያሳዝን ሁኔታ ነው በአጠቃላይ ያለው ሁኔታ። እንግዲህ የበዓሉን ሁኔታዎች በሃይማኖቱ ጀምረናል። አባቶች ያው ያቀረቡት በሶሻል ሚዲያ ላይ ነው እንጂ እድሉን አግኝተው ወይንም ደግሞ እንደደንበኛው እንደማንኛውም የባዓላት እንደማንኛው እንግዲህ የደርግ መንግስት ሃይማኖት ማይወድ በተክሰን ይዘጋ ነበር በደርግ ጊዜ እንኳን እንደዚህ አይነት ነገር አልነበረምና ከደርግ የባሰ መጣ የሚባለው ነገር ትክክል ይሆነ መጥቷል። ለማንኛቸውም አድማጮች እንኳን ለአዲሱ አመት በደህና ደረሳችሁ እንላለን። ምን አይነት አዲስ አመት እንደሚሆን ወደ መጨረሻ ላይ ምናልባት የምለው ነገር ሊኖር ይችላል። እስከዛ ድረስ ግን እንግዲህ በዚህ እንሂድና ወደ ሳምንታችን። ባለፈው ሳምንት ዝናቡ ምንም ርባብሾ የማይክ ሃይመርን ነገር ከሞላ ጎደል አንስተን ነበረ እና የኔ እይታ ምን ነበረ ኢትዮጵያ መንግስት እንደፈለገው ስላልሆነ ማይክ ሃይመር ተጋብዞ ነው የመጡት ለድርድር የሚል አመለካከት ነበረኝ። እንዳልኩትም ያ ነገር ሆኗል። ወደ ኋላ አንድ ስቴፕ አንድ ደረጃ ወደ ኋላ ልመለስና የመጨረሻ የመቀሌ ስብሰባ ላይ ከተደረገ በኋላ አደራዳሪዎቹ ወደ አዲስ አበባ መጥተው ከመንግስት ጋር የተነጋገሩት ማንኛቸውንም እርዳታ ያለ ቅድመ ሁኔታ ያለ ምንም ነገር እንዲቀጥል የኤርትራ ሰራዊት እንዲወጣ ወልቃይት ጠገኔ ቀድሞ ወደ ነበረበት ይሁንና ተነጋገሩ የሚል አቋማቸውን ይዘው ነበር። ያን አደርጋለሁ ተብሎ አንድ ሁለት ሲባባል መንግስት ኃይላልኝ በሚል እሳቤ ከነሱ ጋር ሳይቀበል አለመቀበል ብቻ ሳይሆን እያንገራገረ ቆየ። ማይክ ሃይመርም ጥለወጡ ማለት ነው። ከዛ ጦርነቱ ተጀመረ። አሁን ጦርነቱ ማን ጀመረ ብዬ አልገባም። አንገባም፣ እዛ ውስጥ መግባትም የለብንም። ግን ጦርነቱ ተጀመረ እንደታሰበው አልሆነም። አሁን እንደሳሰበው ሳይሆን ሲቀር ማይክ ሃይመር ወደ አዲስ አበባ እንዲመጡ ተደርጓል። ማይክ ሃይመር አሁን እንትን አድርጓል፣ ድርድር እየተደረገ ነው። አሁን ሰምተናል ጅቡቲ ላይ ሬድዋን ሁሴንና ጢሞቴዎስ ጅቡቲ እንደሄዱ፣ ከትግራይም ሶስት ተደራዳሪዎች እንደማንነታቸው ባይታወቅም ሶስት ተደራዳሪዎች ጅቡቲ ላይ ሄደው እንደተነጋገሩና አሁንም የመጨረሻው እንደውም የትግራይ ክልላዊ መንግስት ትላንትና ያወጣውን መግለጫ አለ፣ ለተባበሩት መንግስታት ደብዳቤ የጻፈውም ደብዳቤ አለ። በአቋም ደረጃ እኔ እስካለኝ በአቋም ደረጃ የኤርትራ መንግስት እንዲወጣ ምንም እንትን እንዳይል በአማራ ክልል ማን ነው በወልቃይት ጠገን ያለው የቀድሞ ስርዓት እንዲመለስና የኢትዮጵያ ሰራዊት ከዛ ውስጥ እንዲወጣ፣ ይሄ ድርድር የማይቀርብ ማንኛቸውም እርዳታዎች ደግሞ እንዲገቡ የሚል ነው። በመንግስት በኩል አሁን መንግስት እያቀረበ ያለው ከወያኔ ጋር አስታርቁኝ እንጂ ምንም ነገር አደርጋለሁ ነው። ይሄ ነገር በሚልበት ጊዜ አሁን እየተባለ ያለው ምንድን ነው? ጋራንቲ፣ ምንም አይነት ጋራንቲ የለም አናምነውምና ጋራንቲ ስለሌለ መውጣት አለበት፣ ካስፈልገም ሌላ ሰው ይመልከት ነው የሚለው። የኤርትራ ሰራዊት መውጣት ይፈልጋል፣ ግን ሊመቱኝ ስለሚችሉ በተለያዩ ዲፕሎማቶች በኩል ሊመቱኝ ስለሚችሉ የተባበሩት መንግስታት ጥበቃ ያድርግልኝ ብሎ በካናዳ በኩል መልእክት ልኳል። ያንን ተከትሎ ጦርነቶቹ እንደቀጠሉ ናቸው። አሁን ጦርነቱ ማን ጋ ነው አልልም፣ ማለትም አልፈልግም። ግን እንደሚወራው አሁን በመንግስት በኩል በሚወራው መልኩ እንዳልሆነ ግን ልገልጽላችሁ ወዳለኝ። ከትላንት ወዲያ የኤርትራ ሰራዊቶች አመራሮች ሳይቆሩ ነው በምርኮኝነት የተያዙት። ከመቀሌ ሳይሆን አሁን ሽሬ የምርኮኛ መጠለያ ቦታ ሆናለች። አሁን ናለውን የመጨረሻውን ትርም ጦርነቱ ከሞላ ጎደል አልቋል የሚል ግምት ነው ያለኝ እኔ። የሚቀጥለው እንግዲህ ምን እንደሆነ አናውቅም። አንተ የምትለውን ነገር ቀጥልበት። እኔ ያለኝን መረጃ ለጊዜው ያለኝን አሁን ምሰጥህ ለአድማጮች ምንሰጠው።
አዎ እንግዲህ አንተ ከሰጠኸኝ ላይ የምጨምረው ነገር የለም። እንደውም ያንተን ያህል ዝርዝር የለኝም። ጅቡቲ ድርድር መጀመሩን አውቃለሁ። በዚህ በኩል ጢሞቴዎስ እና ሬድዋን ሄደዋል ተብሎ እንደሚገመት ሰምቻለሁ። አንዳንድ ሰዎች ለድርድር የሚሆኑ ሰዎች አይደሉም፣ ፍሌክሲብል አይደሉም፣ ሰጥቶ መቀበል መርህ አያምሩም፣ ራዲካል ፐርሶናሊቲስ ናቸው በሚል ጥሩ ተደራዳሪዎች አይደለም መንግስት የላከው ሲሉ ሰምቻለሁ። ግን ብዙም ክብደት አልሰጠሁትም። ምክንያቱም ተደራዳሪዎቹ በራሳቸው አቋም ሊደራደሩ በፕሪንስፕል ላይ ሊመሰረቱ ሳይሆን የሄዱት እንደዚህ በሉ እንደዚህ ተብሎ ስለሆነ የሚሄዱ የፐርሶናሊቲያቸው ራዲካል ፐርሶናሊቲ ምናምን የሚባል ነገር የለም። ሰውየው አዲስ አበባ ያለው ይፈልጋል አይፈልግም ነው፣ ምን እሱ ያለውን ነው የሚሉት። እሱ የሰጣቸውን ነው ይዘው የሚሄዱት እንጂ ከራሳቸው ምንም የሚያደርጉ ሰዎች አይደሉም። ስርዓቱም እንደሱ
አይደለም
በመጀመሪያ ደረጃ። እና እንግዲህ አሁን አንተ የጠቆምካቸው ነገሮች ጥሩ ሊሆኑ ይችላሉ፣ ወደ ሰላም ሊወስዱ ይችላሉ ብዬ ነው ማስበው። ምክንያቱም የትግራይ መንግስት በኩል ያሉ ስጋቶችንም ያስወግዳል የሚስማሙባቸው ከሆነ፣ በኢትዮጵያ በኩልም ያለውን የህዝቡን ፍላጎት በተለይ የሰላም ፍላጎትን ያሟላል። ይሄ ጦርነት ከቀጠለ ሀገሪቷ መተራመስ ብቻ እኮ አይደለም፣ ኢኮኖሚ መጎዳት ብቻ አይደለም፣ ራሱ መንግስት ስልጣን ላይ አይቆይም። አሁን እኮ ዝም ብሎ አዲስ አበባ ላይ ብቻ ነው እንጂ ያለው የትኛውንም ቦታ እያስተዳደራል። ዝም ብሎ ዜና ነው የሚሰማው። ኦሮሚያ ውስጥ ይሄ ተያዘ፣ ይሄ ተያዘ፣ በምስራቅ ወለጋ የተያዘ፣ በኢሉባቡሬት ወደ ጅማ እየገሰገሱ ነው፣ 40 ኪሎ ሜትር ማየት ብቻ ነው። እንግዲህ እቆጣጠረዋለሁ ብሎ እያዘዘ የገባበት የትግራይ ጦርነት ነው። እሱንም ቢሆን አልቻለም። በዛ በኩል አሁን አንዳንድ የሚወጡ ነገሮች በአፍሪካ ቀንድ የአሜሪካ ኮማንድ ነው የተባለው በሚለው አልሸባብ 150 ኪሎ ሜትር ድረስ ያለምንም ከልካይ የገባ መሆኑን የሚያመለክቱ ነገሮች አሉ ነው የሚባለው። እና ዝም ብሎ አዲስ አበባ ላይ ቁጭ ብሎ በሶሻል ሚዲያ ከማውራት ያለፈ የለም ምንም። ሰላምና ጸጥታን ማስከበር ተራ ወንጀልንም መቆጣጠር ያልተቻለበት ሁኔታ ነው ያሉ ይወድቃል ራሱ። እና ደግሞ አደገኛ ነው ታውቃለህ፣ መንግስት ምን አረመኔ የመጨረሻ አንዴሞክራቲክ ሲሆን ስልጣን ላይ ቤተ መንግስት ቁጭ ብሎ ሲወድቅ ስልጣን ወደ ማን እንደሚሄድ አታውቅም። ምክንያቱም ዝም ብላ ነው ውድቅ ነው የምትለው መሬት ላይ ቀድሞ ነው የሚታፈሰው። የንጉሱ ጊዜ እንደሱ ነው የሆነው። የንጉሱ ትራንዚሽን አደገኛ እኮ የሆነው ዝም ብሎ ወደቀች ስልጣን፣ ከዛ ቀድሞ ያገኘ ተሻምቶ አነሳት። ይሄ የባለፈው ተደራጅቶ የመጣ ሀይል የለም ወደ ስልጣን ሊመጣ የሚችል። ይሄ የአብይ የመጣበትም ለውጥ እንደሱ ነው የሆነው። ዝም ብሎ አንድ ያን ጊዜ የነበረውን ችግሮች ለመፍታት ግልጽ የሆነ አቋም ይዞ መግባባት ላይ ተመስርቶ የሄደ ሳይሆን ዝም ብሎ አሸምቆ በግርግር የመነተፈ ሰው ጋር ነው የገባችው። ያ የሚታገለው ሀይል ሲታገል የነበረው ያንን ሲገፋ የነበረው ተደራጅቶ ወዴት እንደሚሄድ የሚያውቅ አይደለም እና አደገኛ ነው። ስለዚህ በዛው ቁጭ ብሎ እንደ ርክክብ አይነት ነገር ነው መኖር ያለበት። ኦርጋናይዝድ የሆነ ቦዲ ኖሮ ወይም አንድ ጠንካራ ሀይል ያለው አካል ሊወጣ የሚችልበት ሁኔታ ስለሌለ አሁን ባለው ሁኔታ የውጭ ሀገር ያልተለመደ ነገር ነው። በኢትዮጵያ የሰኔ ኮንፈረንሱ 83 ላይ ያለምንም የውጭ ጣልቃ ገብነት ነው። ምናልባት ከታዛቢነት ያለፈ ማንም ሮል አልነበረውም። ኢትዮጵያውያን ነበር የተሰባሰቡት። እሱ ድል ሁሉ ላይኖር የሚችል ይመስለኛል። ስለዚህ ምክንያቱም ያን ጊዜ ኢህአዴግ ጠንካራ ሆኖ ስለወጣና ሌላ ሰላምና ጸጥታ ሊያስከብር የሚችል ደግሞ በተወሰኑ አካባቢዎች ኦነግም ሰራዊት ይዞ ስለነበረና በእነሱ መካከል በጣም ሰፊ መግባባት ስለነበረ ጭምር ነው መሻገር የተቻለው። በኋላ ልዩነታቸው መምጣቱ እንደተጠበቀ ሆነ። አሁን እንደሱም አይነት ነገር የለም። ስለዚህ ወደ መፍረስ ነው የምንሄደው እና እንደ የሰኔን ኮንፈረንሱን እድል ለማግኘት ሌላ የውጭ አካል ሀይል ገብቶ ያንን አትሞስፌር ያንን ሁኔታ መፍጠር እስከሚኖርበት ድረስ የሚያሰጋል እና ይህንን ይመስላል። እና እንግዲህ ሌላ በዚህ በትግራዩ ግጭት ላይ የምጨምረው ነገር የለም። ኦባሳንጆ የእንትና የኦባሳንጆን እድሜ አራዝሟል ሙሳ ፈቂ እና ምንድን ነው እኔ አንድ አመት ሞላቸው አለፋቸዋል። ምንድን ነው የሰራኸው ተብሎ አይጠየቅም እንዴ?
እና
በአንደኛው ወገን
እንደ ኢትዮጵያ መንግስት የአፍሪካ ህብረትም እንደ ኢትዮጵያ መንግስት እልህ ውስጥ የገባ ይመስለኛል። እኔ አሁን ስመለከተው እንጂ አሁን ምን ኦባሳንጆ ነገሮቹን ከማጓተትና ነገር ከማባዛት የበለጠ ያልነስ የተለየ ምንም ያደረገው ነገር የለም። አንድ አመት በሚያደርግበት ጊዜ
እንትኑ ምን መሰለ በጣም አስፈሪ የሚሆነው ትረስት እንኳን መፍጠር አልቻሉም።
አዎ
አንድ ሰው አደራዳሪ ሆኖ ሲመጣ በሁለቱም በኩል ትረስት መታመን ያስፈልጋል። ገለልተኛ ነው ተብሎ እንኳን ድርድሩ ሊያስጀምሩ መታመን እንኳን መታመን የሚያስችል ነገር እንኳን መፍጠር ያልቻለን ሰው ድርድሩን እንዴት አድርጎ ያካሂድ ብሎ ነው። በቃ ምንስ መታመን አልቻለም። መታመን ባለመቻል በራሱ በዚህ ጊዜ ውስጥ አንድ መታመን መፍጠር አልቻለም። ይሄም እሱም እኮ ጭምር ነው ስራው የነበረው። መጀመሪያ መታመን ነው። ይህን እንኳን ገንባት ስላልቻልክ የእውነት አደራዳሪ ሆና ፊልም መባል ነበረበት። በመሰረቱ የአፍሪካ ህብረት ትልቁ ችግር ምን እንደሆን ታውቃለህ? ያው የመንግስታት ማህበር ነው።
አዎ፣
የአፍሪካ መንግስታት በሙሉ አምባገነኖች ናቸው። ስለዚህ አንድ ማህበር ደግሞ የማህበር አባሎቹን ጥቅም የሚያስጠብቅ ነው። ከዛ ውጪ ሊወጣ ስለማይችል የአፍሪካ ህብረት ምን ሆኗል? ስልጣን ላይ ባገኙት መንገድ በሙሉ ገለው ማጭበርብረው መቆየት የሚፈልጉ ሰዎችን ጥቅም አስጠባቂ ይሆናል። ይሄ የኢትዮጵያ መንግስት የዚህ አንድ ማህበር አባል ስለሆነ ይሄንን የማህበሩ አባል የሆነውን ጥቅም አስጠባቂ ሊሆነው። ለዚህ እኮ ነው ምንም ነገር በአፍሪካ ውስጥ ምንም ነገር መስራት የማይችል። ለአፍሪካ ችግር አፍሪካዊ መፍትሄ ይላሉ። አፍሪካዊ ችግሩ ግን አፍሪካዊ መፍትሄ ሊሰጥ የሚችል አካል አይደለም ያለው። ብዙ ጊዜ አፍሪካ ውስጥ ያለው ችግር ምንጭ ዲክታተር መንግስታት ናቸው። የእነሱን ጥቅም የሚያስጠብቅና ችግሮቹን የሚያስከትል ነው የሆነው እና ትንሽ ያስገረመኝ ነገር ስለሆነ ነው። ሌላ አዲስ ነገር አንተ ካነሳቸው የምጨምረው የኤርትራ ሰራዊት በምን ያህል ህዝቡ ሰላም ላይ እንደሆነ ትኩረቱ በአፋር በኩል ይገባ የአፋር ህዝብ እንዳልፍ አድርጎታል የሚል ነገር ሰምቻለሁ። አልገፋ ምንም
አድርጎት ነበረ ባለፈው እናንተ
ሞክሮ ነበረ።
አዎ፣ እናንተን እናግዝ ብለን እናንተ ጥላችሁን ሄዳችሁና አስወረራችሁን እና አሁን ምንም ጋራንቲ የለንም ብለው መንገድ ዘግተው ተኝተው መንገድ ዘግተው አስቁመዋቸው ነበር። በኋላ በሽምግልና በሀገር ሽማግሌ የኤርትራ አፋሮችም ተጨምረው ሰራዊቱ እንዲያልፍ ተደርጓል። አፋር ክልል ውስጥ እንዲገባ ተደርጓል። ሲጀምር አንዱ ዋናው ለጦርነቱ እንትን ብቻ ሳይሆን ለራሳቸውም የወደፊት ምንድን ነው ከጦርነቱ እንደማይገቡበትን ነገር ለመፈለግ ያደረጉት ሙከራ ነበር። ግን በኋላ በእንትን ተላል በዛ ሁኔታ ነው ያለው እና አፋር ክልል ገብተዋል።
አዎ፣ ህዝቡም እንዳያልፍ ሴቶች ጭምር መንገድ ላይ ወጥተው እንደከለከላቸው ዛንቻለሁ። ሌላ ከወደ እናንተ ሀገር ከዚሁ ከትግራዩ ከሰሜን ኢትዮጵያ ግጭት ጋር በተያያዘ የጆ ባይደን አየህም እዛ ማት ኢንስትሩመንትስ አስቀምጠዋል። ኢትዮጵያ መንግስት ለጫና የሚያሳድሩበት ሶስት ዜሮ ዜሮ አሉ። አንድ 39 ስል ምንድን ነው የሚባል አለ። ሌላ የጆ ባይደን ኤክስኪዩቲቭ ኦርደር ነበረ። ያን በኢትዮጵያ ውስጥ ከዚህ ችግር ጋር በተገናኘ ተጠያቂ የሚሆኑና ችግሩን በመፍጠር ተጠያቂ የሚሆኑ ግለሰቦችና አካላት ላይ ማዕቀብ የሚጥል የኤክስኪዩቲቭ ኦርደር ነበረ። ጊዜው ኤክስፓየር ከማድረጉ በፊት እንዲታደስ ለሴኔቱና ለኮንግረሱ ደብዳቤ ጽፈዋል። እነዚህን መሳሪያዎች አስቀምጠዋቸዋል። ያው እንግዲህ እነሱም የራሳቸው ኢንትረስት ስላላቸው የሚመዙበት ጊዜ ሊኖር ይችላል። ግን ሸልፍ ላይ መኖራቸውንም የኢትዮጵያ መንግስትና እነዚህ ሌሎቹ ዝም ብለው የሚሳደቡ ሰዎች ረስተውታል። በማንኛውም ጊዜ ሊነሳ የሚችል መሆኑን
የኢትዮጵያ አምባሳደሩ ከሰሞኑ በተለያየ መልኩ ሳዳምጣቸው ነበር። ግን እሳቸው የሚሉትና አሁን ዛሬ የተደረገው በሴፕቴምበር 17 ኤክስፓየር የሚያደርገውን ነው ኤክስቴንደድ የተደረገው ለአንድ አመት ይሄ ሳንክሽኑ እና ከሌን አናግር ያለው ከሊትን አናግር ያለው ተነጋግረናል ጨረሰናል ብለው ይሉ ነበር። እና ትንሽ እንትን አድርጓል አምባሳደር ስለሽን ካነሳን ባለፈው ሳምንት ትንሽ ጠቆም አድርገን ነበረ። ሲኤንኤን ላይ ገብተው ሲንፈራፈሩ አይቼ ነበር እና በኋላ ረጋ ብዬ ሳዳምጣቸው ዩኤን ላይ ገብተው ሲናገሩ በጣም በሚገርም ሁኔታ በሚደነቅ ፍሎንት የሆኑ ተናጋሪ ነበሩ። ትዝ ሲለኝ ለካ ቆጮ ለው የጻፉትን ሲያነቡ ነበር እና አሁን የበቀደመተው አለ። ሌላ ቅሌት ግን እዛው ላይ ባለፈው ሳምንት የኢትዮጵያ መንግስት ባንክ ከፍታለሁ ብሎ ያለውን ነገር እሳቸው ትዊት አድርገው ነበረ። አዳም አያን በበኋል አግኝተዋል የሚል ግምት አለኝ። እና እኛ እኮ የባንክና የእንትን የፈቀደላችሁ ወያኔ እንድታዋግዙልን ነው የሚል በጣም የደነቆረ አንድ ዲፕሎማቲክ የሆነ ስራ ሲሰሩ ሳይ ይሄን ነገር እኔ እስከመቼ ሳቸው ብቻ ሳይሆኑ ለንደን ፈረንሳይና ጄኔቫ ያሉ ሶስት አምባሳደሮችንም ሳዳመጣቸው ነበር በቀደመታና አንደኛ እኔ በመንግስት መዋቅር ላይ ውሸት የሚባል ነገር እንደ ፖሊሲ ተቀመጠ ነው ይመስለኝ ነው ስመለከተው ነው ማለት 25 ቢሊየን ችግኝ ኢትዮጵያ መንግስት ተክሎ ትልቅ ምርታ ነው ያሳየውና ጊኒስ ወርልድ ሪኮርድ መግባት አለበት ብሎ የሚናገሩ ሰዎች ናቸው። ሰው እንደሞተ ፓርክ መሰራቱን መጻፍት ቤት መቋቋሙን እንደ ትልቅ ነገር ምልስ ይሄ ሁሉ ሰው በረሃብ በችግር እየሞተ ይያለ እንደዛ ሆነው የሚከራከሩ ሰዎችና በተቻላቸው መጠን ጦርነቱን የጀመረው ወያኔ ነው ወደሚለው ያንን ነገር ለማስጨበጥ ብለው ሲሉ በእንግሊዘኛ ማልሳካም በአማርኛም የሰጡት እንትን ቀለም ልሳይቸው ነበርና ይሄ የዲፕሎማቶች ውድቀት ይመስለኛል የአሜሪካን መንግስት ይሄን ነገር እንጀ ወሰረው የሚላል እርግጥ ያስቲክን ካራት ምልት ካራትን ስቲክ ነው ምን ይባለው እንደዛ ነገር የሚባል ነገር አለና ካራትን ስቲክ ነው ይባለው ስቲክን ካራት ምልት ነገር አለና እንደዛ ማባቢያ አድርገው ያዟቸው ነገሮች ነበሩና ተግባራዊ ያደረጉን የአሜሪካን መንግስት እሱን ተለማረድ ነው ሌላ ዘባቢ እንግዲህ
አንደንግዶኛል በነገራችን ላይ ለኢንጂነር ስለሺ እኔ በፊት በጣም የማደንቀው ሰው ነበር።
አዎ በጣም ነበር።
በተለይ አገሬን አገል ትልቅ ቦታ የነበረ ሰው ነው። ምንድን የተሻለ ጥቅምና ኑሮ ፍለጋ አይደለም የሚመጣው ዩኤን ይመስለኛል ሰራይ ነበር።
ዩኤን ዩኤን ነበር ወርልድ ባንክ ግን ኢትዮጵያም ሲገቡ አምባሳደሩ ዩኤንዲፒ ነው የሚከፍላቸው የነበረው በነገራችን ላይ ስለዚህ የተቀነሰ ነገር የለም የተቀነሰ ጥቅማ ጥቅሞች አልነበሩ። እንደውም በተሻለ
አሁንና በዚህ ደረጃ ያለ ሰው ብዙ ነገር ያውቃል ብዬ ነበር የምገምተውና የኢትዮጵያ መንግስት የፎሬን ኢንቨስትመንቶች በሩን ክፍት ለማድረግ ጥረት እያደረገ ነው ብለው ባቀፉ ማህበረሰብ ይሄንን እንደማጥያ አድርገው አዎ ቲፒኤልኤፍን ዲሳርም በማድረግ ያግዛል። ይሄው ባንክም ስኳር ፋብሪካም ይሸጥላቸዋል ግን እንትሩን ዲሳርም አድርጉልን ብለው እንደ ፖሊሲ ሳይሆን ፕራይቬታይዝ የሚደረገው አዎ ምዕራባውያኖቹ እንዲያግዙ ገጸ በረከት እንደማለት ነው ነው እንዴ? ገጸ በረከት ሰጪ ማን አደረጋቸው? ይሄ ሀብት እኮ የኢትዮጵያ ሀብት ነውና ሴክተሩን ፕራይቬታይዝ ማድረግ ለኢኮኖሚ ጥቅም ለሀገሪቱ ጥቅም ተብሎ ብቻ ነው የሚደረገው እንጂ መንግስት የገባበትን የፖለቲካ ቀውስ ለመፍታት እጅ መንሻ ተደርጎ የሚቀርብ አይደለም። እንደዚህ እንኳን ብታስበው ፊት ለፊት የሚነገር አይደለም ዝም ብለህ
አቆም
ነው ሰዎች ያደረጉት እኮ ለዚህ ነው ትላለህ እንጂ ስለዚህ ማይነገርም ስለዚህ ታውጣው እንደ ትልቅ ነገር እኮ ለተው
ማን አምባሳደር ስለሺ እኔ የዲፕሎማሲ ውቀት ያላቸው አይመስለኝም እነት ለመናገር በቃ እንዳጋጣሚ ያ የዩኤን እንትን በነበረበት ሰዓት መጥቶ እንዲናገሩ ተባለ እዛ ላይ ኤሌኮንት የሆነ ንግግር ነው ያደረጉት መሐል ላይ ወሮምኛ የሚጨምሩበትም ግን ኤሌኮንት የሆነ ንግግር ነው የተናገሩትና ሰው ሁሉ በቃ ኢትዮጵያ አምባሳደር ኢትዮጵያን ሊታደጉ የሚችሉ ብሎ ይሄ ዳስፖራው በአምባሳደር ፍጹም ጋር ነበር ያወራደራቸውና አምባሳደር ፍጹምን ፍጹም አረጋን በእንግሊዘኛ ቋንቋ ጥለውት ሄደዋል እና በዛ ሆኖ ነበር ግን በቀዳምታ ሲኔ ላይ ስለግራቸው ስለይቋቸው
አው መናገር
አይ ባክቶ እንደው
ስለ እኮ ነው ይልታ ቃለ ቋንቋ አው እውነት ሲኖር ነው ፍሉዌንት የምትሆነው
አው
እውነት ሲኖርህና ያንን እውነት መሬ ላይ ተመሰረተ ሆኖ ኢንተርናላይዝ ስታደርገው ፍሉዌንት ትሆናለህ። እንደሱ ሳይሆን የማታምንበትን ነገር ነው የማታምንበትን ነገር ኢንተርናላይዝ አታደርገው አውቶማቲክ አይደለም ሲወጣ ትም ያለ ቁርጥራጭ ነገር ነው ስለው ችግር የፈጠረው እንጂ ቆይ ቋንቋ ችሎታ
መጥፋት
የማያምኑበትን ኢንተርናላይዝ ያላደረጉትን ነገር ነው የሚያወሩ እና ራሱ የመንግስት ባለስልጣኖች በምን አይነት ሁኔታ እየሰሩ እንደሆነ የማያምኑበትን ነገር የተቆራረጠ ነገር እየተሰጣቸው የሚቀበሉና እሱን እንደወረደ መልሰው እንዲናገሩ የተደረጉ ለዚህ ነው የሚንተባተቡት። ሁሉም መናገር እኮ ነው ማይችል
አይችል ትንሽ ፈረንሳይ ያለው አምባሳደር ማን ነው
አባቱም አምባሳደር ነበር።
አናና ወልታም ያወሩትን እኮ ነው ያወራው። እሱ
ነው ጋምል
አትሊስት
አግሬሲቭ አግሬሲቭ ነበር። ሌሎቹ እኮ እንደው ነው እንዴው እንትን ያለው የተባበሩት መንግስት ሰባዊ እንትን ደብዳቤ ጽፏል ለዩኤን እና ኢትዮጵያ መንግስት በጣም ተበሳጭቷል።
ተበሳጭቷል አን ዲፕሎማቲክ በሆነ መንገድ ነው መልስ የሰጠው።
አዎ እንዴ በጣም በጣም ምንም እንትን ቆይ አይኔ አንዳንድ ጊዜ እንትን ያደረገኝ ታንክ ዩ አቶ ተፈራሻውል ናቸው ማለት አምባሳደር ተፈራሻውል ይባላሉ የፈረንሳይ አምባሳደርና ቬሪ አግሬሲቭ ነው ተለቪዥን ላይ ቀርቦ ሲሟገት ያየሁትና ጥሩ ነው ለእንደሌሎቹ ትንሽ አይቀለሰልስም ግን እንትን በፋክት ደረጃ በእውነተኛነት ደረጃ ግን ትንሽ ሁሉም ትንሽ ያጥራቸዋል። ዲፕሎማሲ እንደዚህ አይደለም በጭራሽ እንደዚህ አይደለም። ዲፕሎማሲ በብዙ ነገር ሸንግለህ እንትን ብለህ ነው እንዴ የእንትናን መጽሐፍ ለምን አያብሉም? የተዋበበ ማን ነው ዘውደሬታ የዘውደሬታን መጽሐፍ የኤርትራ ጉዳይ የሚለው መጽሐፍ ያንብቡና ስለነ ማናቸው አክሊሉ ሀብተወልድ የዲፕሎማሲ ስራ ያውሩ ያጥኑ እነ ከተማ ይፍሩን እንትን ያደርጉ እነ ምናሴ ኃይሌን ይመልከቱ ዝም ብሎ እንደ ተነስቶ እንደ ብልጽግና እያሉ ማበዱ ይህን ያህል እንትን አያደርግምና መማር የሚችሉም አይደሉም። ግን ለማንኛቸውም እነሱን ዛጋ እናቆማቸው አሁን ምንም እንትን የሚያደርገው የለም። በጣም አመሰግናሉ። ስም አንዳንድ ጊዜ የመዘንጋት ነገር እድሜ እየጨመረ ሲመጣ ነው እያነሰ ሲመጣ ነው መዘንጋት የጀመርኩት። እስቲ ቆይ ለማንኛቸውም
እኔም እንደሱ እየዘነቀው
መጥቻለሁ።
ብዙ ነገር ነው ዘነቀው።
አንድ በጣም መከታተለው የአብይ ደጋፊ ያለ አንድ ሸምገል ያሉ አዛውንት ሰውዬና ጥሩ ነገር ይጀምሩና ስሙ ይጠፋቸዋል፣ ቦታው ይጠፋቸዋል። ቆይ ከተሳሳትኩ ያርሙኝ እንደዛቸው ለመሆናል። ለማንኛቸው የተባበሩት መንግስታት የሰብአዊ መብት አጣሪ ኮሚሽን ለተባበሩት መንግስታት ደብዳቤ ጽፏል። በዛ ምክንያት የኢትዮጵያ መንግስት በጣም ተበሳጭቷል። በጣም በጣም ሲበዛ ተበሳጭቷል። እሱ ብቻ አይደለም ሳይሆን የእሱም ተደጋፊዎች የሆኑ ሰዎች ተበሳጭተውበታል። አንደኛ ነገር እኔ እስከማውቀው ድረስ ድርጅት ማን ነው ይህን ኮሚሽን ከመጀመሪያው አይቀበልም። አሁን ባለፈውም ጊዜ የመጣ ጊዜ እንደው እንደ ባክግራውንድ ለማድረግ ከጁን 21 በኋላ ያለውን መርምሩ እንጂ ከዛ ፊት ያለውን ነገር አትመርምሩ፣ ትግራይ ማትሄዱም ተብለዋል። ያ እንዳልተስማማቸው አቃለሁኝ። ምትሉ ቀጥልበት እና ጠር አድርገውና በዛ ወደ ሌላ እንሂድበት አለ ብዙ አለን ዛካ።
አዎ እንግዲህ ኮሚሽኑ ለዩን ሴኪሪቲ ካውንስል ኢትዮጵያ ላይ የኢትዮጵያ ጉዳይ ላይ አቋም ይዞ እርምጃ መውሰድ እንዳለበት ነው የጠየቀው። የኢትዮጵያ መንግስት ምላሽ መስጠት ይኖርበታል። መቼም ምንጊዜ መንግስት ኢንተረስቱ እንደሚያስጠብቀው ግን የሄደበት መንገድ አንድ ዲፕሎማቲክ ነው። ኢንኮምፒተንስ እና ወይም ደግሞ የቲፒኤልኤፍ ጦርነቱን የጫረች ስለመሆኑ ምንም ግንዛቤ የሌለው ምናምን ብሎ ትንሽ አሮጋንስ ያለፈ በአሮጋንት ሆነ ዲፕሎማሲ ላይ ሊሳካል አይችልም። በተለይ እንደ ኢትዮጵያ ያለ አጣብቂኝ ውስጥ የገባ መንግስት በጣም ሽሩድ አካሄድን መከተል ሲኖርበት ፊት ለፊት ሄዶ ነው የተላተመው። እና አሁን በተመድ እና በዚህ በኮሚሽኑ ብቻ አይደለም፣ ሌላው ዓለም አቀፍ ኮሚኒቲ በሙሉ መንግስታት፣ ሌሎቹም ይሄንን አሮጋንሱን መጀመሪያውኑ ነው በቃ ዝግት የሚያደርጉት። ምክንያቱም ፍሌክሲብል አቋም የሌለው ማነሩም አንድ ዲፕሎማቲክ የሆነ ይዘጋበታል መንገዱን በሙሉ እና በራሱ መንገድ ላይ ትልልቅ የማያራምዱ ጉቶችን እየጣለ የሚሄድ ሆኖ ነው ያገኘሁት። ሌላ ከዚሁ ሳንመጣ የኮሚሽኑ እንትንም አውጥቷል ከዲሴምበር 31 ድረስ መረጃ ስጡኝ ብሏል። ዶክመንቶችን እና ተጠያ እንትንን ጭምር ፈጻሚው ማን ሊሆን እንደሚችል እና አብሮ አያይዞ የዚህ ትራንዚሽን ጀስቲስ አካውንታቢሊቲ እና ምናምን ያለው ጭምር እንድታመጡ ብሏል። እንግዲህ ያው መንግስትም ከሳሽ ነው። ያው ከዚህ ከጁን በኋላ ያለው ብቻ ይመርመርልኝ ይላል። ጦርነት ወደ ትግራይ ከገባ በኋላ ለዛ ተፈጸመ የሚባል ነገር አለ በተለያየ ጊዜ ሰምተናል ግን በደንብ ኦርጋናይዝድ የሆነ ነገር ያለ አይመስለኝም አብዛኞቹ ነገሮች ለፖለቲካ ፍጆታ የተዘጋጁ ናቸው ምዕራብ ትግራይ ላይ በተወሰነ ደረጃ እዚህ ማይካድራ ላይ ያለው ካልሆነ በስተቀር እሱም በተወሰነ ደረጃ ላይ ኦርጋናይዝድ የሆነ ያሳምን የሚችል የተደራጀ መረጃም እንዲሰጡ የሚችል አይመስለኝም ዝም ብሎ ለዚህ ለፕሮፓጋንዳ ኮንሰምፕሽን ያደረጉት ነው ይመስለኝ በትግራይ በኩል ግን በጣም ውጭም ውስጥም ያለው በደንብ ኦርጋናይዝድ የሆነ መረጃ ያላቸው ነው የሚመስለኝ እንግዲህ ተደራሽነቱም የሚያስቸግር አይመስለኝም እስከ ዲሴምበር ሰርቶ ያለው ማንኛውም ሰው ነው የሚችለው ይህንን መረጃ መስጠት እና አንድ ጥሩ እርምጃ ነው መንግስት በዛም አለ በዚህ ቴክኒኮች አሉ መግባት ባይፈቀድልህ እንኳን ቴክኒኮች አሉ የሰራቸው ምርመራዎች ትክክል መሆናቸውን ቴስት የምታደርግበት ፓራሚ መመዘኛ ጭምር የተቀመጠለት እና በጣም ወደ እርግጠኛነት የተጠጋ ገብተህ ከምትሰራው ጋር የተጠጋ ምርመራ ማድረግ የሚያስችሉ ቴክኒኮች አሉ በእነሱ ቴክኒኮች በዚህ ላይ ሌሎች የኢትዮጵያ መንግስትም ሊያገኛቸው የማይችሉት የሳተላይት መረጃዎች አሉ እኮ በጣም ብዙ ዶክመንቶች ክላሲፋይድ ናቸው አስፈላጊ ሲሆን ብቻ ተወጥቶ የሚሰጡ ምናልባት ዲቴይል የእያንዳንዱን የወታደር እርምጃ ጦርነቱ በተካሄደባቸው ጊዜዎች ውስጥ መሬት ላይ የተለወጡ ነገሮች የፈረሱ የተቆፈሩ የተመለሱ እያንዳንዱን ዲቴይል ያሉ የሳተላይት ኢሜጆች እና ቪዲዮዎች ሁሉ ሊኖሩ ይችላሉ እነዚህንም ጭምር ስለሚጠቀም በጣም የተጠጋ ነገር ላይ ደርሳል ብዬ ገምታለሁ እና መጀመሪያ ለሪፖርት ለመነሻ ሪፖርት የሚሆን ነበር ባይተር ሻንስ የጠየቀው አሁን ግን ወደ ምርመራው መነሻ የሚሆን ነገሮችን እየሰበሰበ ነው ስለዚህ የምርመራ ሂደት መጀመሩን ያመለክታል አንድ ላይ ስለተገናኘ በዚሁ ላንሳ ብዬ ነው
አዛው ላይ
ሌላ እንግዲህ ከዚሁ ከትግራይ
ቆይ የዩናይትድ ኔሽን ሴኩሪቲ ካውንስል ሐሙስ ለታ ለመሰብሰብ በኢትዮጵያ ጉዳይ ለመነጋገር ቀጠሮ ይዞ ነበር ግን ያለ መግባባቶች ተፈጥሯል በዝግ ችሎት በዝግ ውይይቱን በክብ ሆነ አይም በሚል አልተግባቡም ግን ሰኞ ተመልሰው ይገባሉ ይቀመጣሉ ታውላልዳ እንግዲህ ሰኞ
አፈዲዮ የማክሰኞ ነው ይተባል
አዎ ሰኞ ሰኞ ነው እንግዲህ የነሱ ነገር ሊቀየር ይችላልና እሱም ተብሏል በዛው ኩል ያለው እንግዲህ በአለም አቀፍ ኩል ያለው እንግዲህ በዲፕሎማሲው ወበናሙን ያለው እዛ ነው የምትል መጨመርበት ከሌለ ወደ እንትኑን ሂድ አሁን ያለው ሁኔታዎች ምን ይመስላሉ ወቅታዊ ሁኔታዎች ያሉት ነገር ካለ
ኦኬ አበቃ ወደዛው ነው
አዎ ወደዛ ምን ሄድ ከሆነ አሁን በወቅታዊ ጉዳይ ለምን እናደርገው የኤርትራ ሰራዊት በራማ በሽሬ በአፋር በኩል በአራት በኩሎች የዚህ የምዕራብ ትግራይን ወልቃይትን ሳንጨምር የገባበትና የተዘጋጀበት ነው ያለው ግን ሁኔታዎች ግን ነገሮች መየለው እየተለወጡ የመጡ ይመስለኛል አሁን ሳይቸው ትላንትና አንድ የኤርትራ ተዋጊ ሻለቃ አዋጊም የነበረ ተማርኳል ቦምብ መቶኝ ስነሳ ከነሱ ጋር መሆኔን አወቅኩት ተረዳሁኝ የሚል ንግግርም አድርጓል የእሱ የባህር ዳር ነው የአክሱም መጽሐፍ ነጋዴ ነው እንጂ የኛ የኤርትራ ሰራዊት አይደለም የሚሉ የሞኝ ልጆች ብዙ እንደስተውብኛልና ደስ ይላሉ በእኔ ለማንኛቸውም ሁኔታዎች እንደሚነገሩት አይደለም ማለቴ እንደሚነገሩት ሲል አዲግራት አካባቢ ጦርነቶች አውሮፕላን አካባቢ አውሮፕላን ማረፊያ አካባቢ ጦርነቶች ተካሂደው የቲዲኤፍ ወደዛ እንደሄደ ተብሏል በምዕራብ ግንባር ሁመራ አካባቢ እንደዚሁ የወልቃይት ጠገኔን ለመግባት የተፈለገ ነበረ እዛም ያልሆነ ክስረት ተከስረው ድልድይ ፈርሷል አሁን ብዙዎቹ በዛው ኩል ያሉት ተዋጊዎች በኤርትራም ሆነ በመከላከያ ሰራዊት ያሉ ተዋጊዎች በምርኮኛነት ሽሬ እየገቡ ናቸው ከትላንትና ከትላንት ወዲያ ማታ ጀምሮ ትላንትና ዛሬም እየገቡ ናቸው አሉት አሁን ከመውጣት የፊት ያጋጠመኝና ያዳመጥኩት ነገር ቢኖር እንግዲህ ይሄ እኔ ያዳመጥኩትን ምነግራችሁ ትክክል ነው ብዬ ዝም ብዬ ይሄን አላላችሁ ግን ለአድማጮቻችን ያለውን ነው የምንናገረው በዚህ ጎብዬ በኩል ኢትዮጵያ ሰራዊት ይዟል ተብሎ ነበር አሁን ከንትላንትና ጀምሮ ቲዲኤፍ የትግራይ ሰራዊት በቁጥጥር ስር አድርጎታል ወልዲያ ወደ ወልዲያ እያመሩ ናቸው አሁን ከአንድ ሁለት ሰዓት ከሶስት ሰዓት በፊት
ጎብዬ ተይዟል።
ጎብዬን
ይዘው
ወደ ወልዲያ እያመሩ ናቸው። በአጠቃላይ ግን ሲታይ የደቡብ ትግራይ ወሎ ያለው ሁኔታዎች ሙሉ ስትመለከተው ነገሮች ያለቁ ይመስላሉ። በአጠቃላይ ጦርነቱ 90-80% ያለቀ ይመስላል። በማን አሸናፊነት አላቀልም፣ ጠብቁ፣ ራሳችሁን ጠብቁ። ሰበር ዜና ብሎ ሌሎቹ ሊነግሯችሁ ይችላሉ። በሌላ በኩል ግን ይሄ በዚህ በእሳት አካባቢዎች ወምናምን ወንም የሚሉ ተስፋ ሰጪ ነገሮች እውነት እንነጋገር። ሁለት ነገሮች አሉ በእውነተኛ ነገር ለመነጋገር። ሰራዊቱ ተገዶ ሄዶ የሚታኮስበት ነው። ምርኮኞቹን አዳምጣችሁ ከሆነ የሚናገሩት አንጀት የሚባል ነው። የ14 ዓመት ልጅ የወያኔ ሰራዊት ህፃናቶቹን አሰለፈ ባሉበት አፋቸው፣ ግን በዛው መጠን ደግሞ የ14 ዓመት ልጅ እያለቀሰ ዘመዶቼ ቤተሰቦቼ ደህና ነኝ እመጣላችኋለሁ ብሎ የሚያለቅስ ልጅም አይተናል። ስለዚህ ይሄን ነገር የእንትን አንዳቸውን ኢጎ ወይንም ደግሞ ስሜት ለመኮርኮር የሚደረጉን ነገር ትተን የሚሞተው ሰው ኢትዮጵያዊ ነው። በየትኛውም በኩል ያለው የሚሞተው ኢትዮጵያዊ ልጅ ነው። ኢትዮጵያዊ እንትን ነው። የሚጠፋው የኢትዮጵያ ንብረት ነው። እስካለን ጊዜ ድረስ ኢትዮጵያ ንብረት ነው ብለን ማለት አለብንና እነዚህን ነገሮች ታሳቢ አድርጎ መነጋገሩ ይቻላል። ለስሜት ለጊዜው የብሽሽቅ ፖለቲካ የሚወራስ ከሆነ የትም ሊያደርስ አይችልም። ምክንያቱም ነገ ሌላ ነገሮች ሲመጡ ማጠፊያው ያጥራል አይደል የሚሉት ሰዎቹ፣ ማጠፊያው ሊያጥር ይችላል። እና አካሄዱ የሚያምር አይደለም። ጠቅላይ ሚኒስትሩ በምንም አይነት መልኩ ከወያኔ ጋር አስማሙኝ እንጂ ምንም ነገር አደርጋለሁ ብሏል። ችግር ያለው ምንድን ነው? ቀጣፊ ነው ጠቅላይ ሚኒስትሩ እና ይህንን ሪስክ አንወስድም ብሏል። ተደራዳሪዎቹ በትግራይ ክልላዊ መንግስት በኩል ደግሞ በምንም አይነት መልኩ እንደ በፊቱ የሚደረግ ነገር የለም፣ መውጣት አለበት፣ አለበለዚያ ተጨባጭ የሆነ እንትን ማድረግ ማምጣት ማረጋገጫ መምጣት አለበት ይላሉ። ግን ይሄ የማይደራደሩባቸው ነገሮች የኤርትራ ሰራዊት መውጣት አለበት፣ ምንም እንትን የማይል ነገር ይሆን እሱ እንዳለ ሆኖ ነው። ምዕራብ ትግራይ በሙሉ ከዛ ውስጥ የኤርትራም ሰራዊት የኢትዮጵያም ሰራዊት የኤርትራም ሰራዊት መውጣት አለበት የሚል አቋም ይዘዋል። ይሄንን አድርጋለሁኝ በፊት በሌላ ሰዎች ይሳበብ ነበር፣ አሁን ግን ተጋፍጠውታል እና እሱን ነው ያለው። ለማንኛቸውም እንግዲህ አገራችን እየፈረሰች ነው። ሌላ ምንም እንትን የምናደርገው የለም። ዛሬ አንድነት በዓል እየተከበረ ነው። ከምን ጋር ማናማን አንድ እንደሚሆንም አላቅም። በመንግስት ሚዲያዎች የሚሰነዘሩት ቃላቶች ብሔርና ብሔሮችን የሚያጋጩ ሆኖ ነው ያየኋቸው። የሰሞኑን ያየኋቸው አሉ። በዛ ላይ ይሄ ደግሞ ቀይ መስመር እንደገና አሁን ጦርነት ሲጀምር ቀይ መስመር የሚለው ፕሮግራም ተመልሶ መጥቷል እና በጣም አደገኛ ነው። እኔ የነ አድማጮቻችን በተቻላችሁ መጠን ረጋ ብላችሁ አዳምጡ ነው። እኛ የምናወራው ስለ ነገ ኢትዮጵያ ነው የምናወራው። የትላንትና ኢትዮጵያን አፍርሰናታል። አሁን ለመጠገን የምንችልበት ነው ጊዜ ሊኖረን ይችላል። ነገር ግን ነገን ግን የነገ ኢትዮጵያ ግን እንዴት ትቀጥላለች የሚለውን ነገር ካልታየ ለማያዋጣ ጠቅላይ ሚኒስትር መጮሁ የትም አያደርስም። አሁን ዛሬ ስለ አዲስ ዓመት የጻፉትን ጠቅላይ ሚኒስትሩ የጻፉትን አይቼዋለሁኝ እና ምን አንደኛ ነገር እስቲ ቆይ ታስታውሳለህ፣ ልጅ ሆነህ ትምህርት ቤት ውስጥ ወይም ሰፈር ውስጥ አንድ ጥሩ ገያጅ ማላቸው ቁጭ ብሎ ዝም ብሎ ጀመስ ከማታ ድረስ የሚጫወት ቁጭ ብላችሁ የምታዳምጡት ሰው አለ አይደለም? ምንም ቁም ነገር የሌለው በቃ ጠቅላይ ሚኒስትሩ ያን ያህል ደርሰዋል። በቃ ምንም ቁም ነገር የሌለበት ነገር በእንትን ብቻ በዚህ በተስፋ ብቻ ልኑር መኖር ትችላላችሁ የሚል ራስክን ያመመህ አመመኝ ስላሰብክ ነው እንጂ አልታመምክም። ሆድክን የሚያምህ ሐኪም ቤት ሂድ ነው የሚባለው፣ መድኃኒት ግዛና ተጠቀም ነው የሚባለው እንጂ ስላሰብክ ሆነ የታመምክ ብሎ የሚቀልድ አይነት ቤተ እንትን እና ስለ እንትን ለማንኛቸውም ይሄን ይመስል አንተ ጋር ያለ ነገር ካለና የህዝቡን አመለካከት በዚህ ላይ ያለውን ነገር ትንበር ወደ የሚቀጥለው እንሄዳለን።
እሺ ብዙዎቹ ነገሮች አንስተናቸዋል። የዛሬ ዜና የዚህ በደቡብ ግንባር በኩል
አዎ
ያለው ነው። እዚህ ከኤርትራ ወደ ሀገር ውስጥ መግባት ጋር በተያያዘ ከበቂ በላይ ብለዋል። ሳምንቱን በሙሉ ሲነገር የነበረና ዓለም አቀፍ ኮሚኒቲውም እየጮኸበት ያለ ነገር ነው። ሁሉም በዚህ ጉዳይ ላይ የጦርነቱን ማገርሸት ያነሱ በጣም ብዙ ናቸው። ታዋቂ ግለሰቦች፣ ባለሙያዎች፣ ምሁራን፣ ፖለቲከኞች፣ አክቲቪስቶች፣ መንግስታት፣ ዓለም አቀፍ ድርጅቶች ሁሉ ትልቁ አሁን ዓለማችን ላይ ከሚካሄደው ትልቁ ጦርነት ከዩክሬን የበለጠ የሰው ህይወት የሚያልቅበት ጦርነት የኢትዮጵያው ጦርነት ነው እና ዓለም አቀፍ ትኩረት ስለሳበ ሁሉም ወደ የሰላም ድርድሩ ተመለሱ ሲሉ አብረው የሚያነሱት ነገር የኤርትራ ሰራዊት ውጣ የሚለውን ነው እና ዝም ብሎ የጨበጣ ነገር ሳይሆን የተረጋገጠ ነገር ነው። አሁን ደግሞ ቅድም አማንት ያነሳው የሻለቃው እንግዲህ በኤርትራ በኩል አይ የኛ አይደለም መጻፍ ነገር ነው ቢሉ እንደውም ቢቀበሉ ነበር። እሱም በኤርትራ መንግስት በኩል እንደ መንግስት የተገለጸ አቋም አይደለም ግን ብዙ ጊዜ በኢትዮጵያ መንግስት በኩል በዛም በኩል የየራሳቸው አክቲቪስቶች አላቸው ያስቀመጧቸውና የሚፈልጉት ነገር የሚናገሩበት ታውቃለህ ከጀርባው መንግስት።
የዛሬ 2 ሳምንት ቆባ የዛሬ 2 ሳምንት መንግስት ራሱ ቆቦለቅ ይወጣቻለሁ ብሎ አክቲቪስቶቹ ከሁለት ሰዓት በኋላ መጥተው አልተለማን ነው ውሸት ነው በቁጥ በመንግስት ቁጥጥር ሰው
ተመለሱ ተለቀቀ ብለው ነበር።
ማአት ሺህ ህዝብ እኮ ነው ያለቀው። ማአት ለሰው በጨራሽ እንተና ያደርጉምና እኔ አንዳንድ ጊዜ ግራ ይገባኛል። ቀጥል ይቅርታ ስላቋረጥኩ።
አዎ እና እንግዲህ የዚህ የኤርትራው ጉዳይ ነው። በተለይ የዚህ አዲግራቱ አንድም ሰው ቢሆን ያሳዝናል። በተለይ ሰው ቤቱ ተቀምጦ ከቤተ ክርስቲያን ሲመለስ የትግራይ ችግር ላይ ነው ያለው። አንዲትም ዳቦ ለማግኘት ለምኖም ቢሆን ሲወጣ እርዳታ ለመውሰድ ሲወጣ ሲሞት መቼም ሌላ ስራ የለም አርሶ አደሩ ጋር ካልሆነ በስተቀር ከተማዎች ውስጥ በጣም አስቸጋሪ ሁኔታ ነው ያለው። እንደገና ከኤርትራ በተተኮሰ የመድፍ አራር ሲሞት በጣም የሚያሳዝን ነገር ነው። ይሄ ነገር የጦር ወንጀል ነው። ብዙ ሰው ዝም ብሎ ተገደለ ተጠያቂ ምናምን ብሎ ነው የሚተወው ግን ምርመራ ይደረግ የተባለውና ምርመራ እየተደረገ ያለው እነዚህን ሁሉ እኮ ነው የሚያካትተው። የጦር ወንጀለኝነት የጦር ወንጀል የጦር ወንጀል ደግሞ ተጠያቂነት አለበት። የኤርትራ መንግስትንም የኢትዮጵያ መንግስትንም ሰራዊቱን ከኤርትራ እንኳን የኤርትራን ሰራዊት ወደዚህ ማስገባት አይደለም እኮ የኢትዮጵያ ሰራዊት ትግራይን የሚወጋ የኤርትራም ያልሆነ ሌላ አካል የኤርትራ መሬትን ተፈቅዶለት ከዛ ጥቃት ከተነዘረ የኢትዮጵያ መንግስት ራሱ ተጠያቂ የሚሆንበት ነገር አለ። እና ይህንን ይመስላል። የዛሬውን የአራ የጎብዬን አንስችላለሁ እና ይህንን ይመስላል በአጠቃላይ። እኔ ግን አንድ ማልቀበለው ይሄ ነገር እኔ እንደሚገባኝ መቼም የፖለቲካ ችግር በጦርነት አያልቅም
በጭራሽ።
ዝም ብሎ ጥንቆላ ሳይሆን ያለፉ የዓለም ታሪክ የሚያሳየን ይህንን ነው። የትኛውም የፖለቲካ ችግር የፖለቲካ ጥያቄ የቡድን ጥያቄ ከመሆን የአንድ ቡድን ወይ የአንድ የፖለቲካ ፓርቲ ወይ የአንድ የፖለቲካ ቡድን ከመሆን አልፎ የህዝብ ይሆናል። አሁን በትግራይ ጉዳይ ላይ ያለው ነገር ዝም ብሎ መንግስትም ህወሓት ህወሓት ይላል የተጋለጡም ህወሓት ይላሉ እንጂ ጉዳዩ የትግራይ ህዝብ ጥያቄ ነው። ህወሓት ምንድን ነው እሱ ይህን የትግራይ ህዝብ ጥያቄ ምላሽ ሊያገኝ ይችላል ብሎ ባመነበት በፖለቲካም በዲፕሎማሲም በኃይል የሚሞክር ከፊት ተናጋሪ ሆኖ የወጣ ከፊት አደራጅ ሆኖ የወጣ አሰላፊ ሆኖ የወጣ ካልኝ ጥያቄው የትግራይ ህዝብ ጉዳይ ነው። በዚህ ደረጃ ያለ የፖለቲካን ጥያቄ በመሳሪያ ለምሳሌ ይግቡ፣ በሰሜን በኩል ገቡ እንበል፣ የኤርትራም ዙሪያውን ገቡ፣ ህወሓትንም ያመለጠ አምልጦ ተበተነ እንበል፣ ምንድን ነው የሚያደርጉት? ምክንያቱም ጥያቄው የህዝቡ ጥያቄ ነው እና መልሶ ትግል በተለያየ መንገድ በሚችለው መንገድ ሙሉ ትጥቁን እንኳን ቢያስፈቱት በሚችለው መንገድ ሁሉ ትግሎች ተደርገዋል እኮ እንደሱ ማድረጉና ከዛ እንደገና የትጥቅ ትግሉ ጀምሮ ጊዜ ማራዘም እልቂት ማራዘም በአጠቃላይ የሀገሪቱን ቀውስ ከማባባስ ውጭ በዚህ መንገድ አያልቅም። እና በተለይ በኢትዮጵያ መንግስት በኩል ያለው ይህንን ነገር ነው መረዳት ያለበት። ኃላፊነት የያዘው እነሱ አሁን ዝም ብሎ እዛ ትግራይን ሰጅ ውስጥ ከቶ እዛ ጋር እነሱን እንጨፈጭፋለን ብሎ የቀረው ቦታ ላይ ስልጣን ላይ ቆያለሁ የሚለው ነገር ነው። ይሄ የማይሆን ነገር ነው የሚለው
አውስቶ ላይ
የባለፉት ሁለት አመታት የመጣንባቸው ትሬንዶች እነዚህ ነው። ሌላ ሳላነሳ ማልፈው ነገር ኢትዮጵያ ውስጥ ጦርነት እንደተጀመረና የህግ ማስከበር ዘመቻ የተባለ ጊዜ ድል አገኘን የተባለ ጊዜ ከዛ የህልውና ዘመቻ የተባለ ጊዜ የነበረውን ስሜት አይተዋል። በቃ በለው የሚለውን ነገር ሁሉም ደጋፊ ነበር። አሁን ግን ይሄ ስሜት ያለበት ራሱ የዛ የብልጽግና ውስጥ ያሉ ሰዎች ቅድም እንዳልኩ ከራሳቸው መሪ ይዘው አቋም ይዘው አምነውበት የሚናገሩ ሳይሆኑ ተናገሩ የሚባሉት የሚናገሩ ተጣባዎች ስለሆኑ እነሱ ጋር ተሰማው እንደሆነ እንጂ ህዝብ ጋር በፍጹም አልተሰማም። ሁሉም የፖለቲካ ፓርቲዎች 35 የሲቪክ ማህበራት የሃይማኖት አባቶች ህዝቡ እንዳለ በአጠቃላይ ሰላም ይሁን
በጣም
ሰራዊቱ ለምንድን ነው የምንዋጋው የሚል ጥያቄ እያነሳ ነው። በቀደም የኦሮሚያ ልዩ ኃይል ሰዎችን እንዳጋጣሚ ያገኙ ወጣቶችን አግኝቼ እኛ ከሸኔ ጋር የምንዋጋበት ምክንያት ምን እንደሆነ ነው ማናውቀው ነው ያሉት። አንዋጋም የሰሜኑንማ ማንም ሂዱም አይለንም አንሄድም የሚያል የሸኔን እዛ ሸኔ የሚሉትን የኦሮሞ ነጻነት ሰራዊትን የመዋጋት ፍላጎት ያላቸው አሉ። እና ይሄ አካሄዱ ይዞን ነው የሚጠፋው። ቅድም እንዳልኩ የቅድሙ ስጋት አለኝ። ስልጣን ወንበር ላይ ተቀምጦ ስለሆነ የሚወድቀው ሌላ በላ ውስጥ እንዳይከተል እሰጋለሁኝ። እና ሌላው አሁን ደግሞ ትልቁ የሰሜኑ ላይ እያተኮርን የረሳ ነው የኦሮሚያ
እሱን እስቲም በኢሉባቦር አካባቢ እንደውም ጅማ አካባቢ አጋሮ ወደዛ አካባቢ መተሰማርቶ እንደነበረ የኦሮሞ ሰራዊት ተሰምቷል። የምስራቅ ሸዋ ዞን አዋሳኝ አካባቢዎችን እየተቆጣጠሩ እንደሆነ ካምፖችን እየወሰዱ እንደሆነ ተነግሯል። አጠር አድርገና በልኝና የመጨረሻ ስለሚቀጥለው አመት ትንሽ ብንል ደስ ይለኛል። ችን አጠራር ግፈልኝ ያለው ሁኔታ
እሺ። አሁን ምን መሰለ የኦሮሞ ነጻነት ሰራዊት መከላከያው በደከመ ተነሳሽነትም ቢሆን በተወሰነ ደረጃ ይከላከለው ነበር። በዛም በዚህም ቢያንስ እንቅስቃሴውን አሁን በሙሉ ተነስቶ ወደ ሰሜን ሄደ። ክፍት ነው፣ እየተዋጋ እኮ አይደለም፣ በነጻነት ነው የሚንቀሳቀሰው። አርጆ ዲዴሳን ሲይዙ አይታል፣ ዝም ብለው ነው የገባው። ዛሬ አሁን ከምዕራብ ሸዋ ጋር በሚዋሰን የወለጋ አካባቢ ኡኬሳካ የሚባል ከተማን ተቆጣጥረዋል። ምንም ያስቆማቸው የለም፣ ዝም ብሎ ከተማ ውስጥ ተሰልፈው ነው የሚገቡት። እና ይሄ አዲስባ ዙሪያ ያለው እንቅስቃሴያቸው በጣም የተደራጀ ነው። በዚህ ላይ የሰው ኃይል ከምትገምተው በላይ ባለፈው ሚሊሻው ድሮም የመዋጋት አቅም የለውም፣ መከላከያ የለም፣ ልዩ ኃይሉ የመዋጋት ፍላጎት የለውም። ሚሊሻው ተሰልፎ እየገባ ነው። በቀደም አሁን ምዕራብ ወለጋ ውስጥ ይመስለኛል ልክ የትግራዮቹ አሰልፈው ወደ መቀሌ ያስገቧቸው አይቻል፣ ሚሊሻውን እንደሱ ነው ያሰልፉት። እነዚህ ምናልባት 1000 ምናምን የሚሆን ሚሊሻ ከመሳሪያውንና እጁን ሰጥቶ ነው የሄደው። እና በዚህ ተቀጠለ በወራት ጊዜ ውስጥ ኦሮሚያ ውስጥ ይሆናል ተብሎ ያልተገመተ ነገር ሊፈጠር ይችላል። የክልሉ መንግስት ማስተዳደር ያቅተዋል። የክልሉ መንግስት ማስተዳደር አቃተው ማለት በአጠቃላይ ከኢትዮጵያ መንግስት ከፌዴራል መንግስቱ ቁጥጥር ውጪ የሆነ ዴፋክቶ ወደ መሆን እየሄደ ነው።
እሺ።
እና አንዴ ከእጅ ካመለጠና ዴፋክቶ ከሆነ ደግሞ ችግር ነው የሚኖረው። እና አሁን የኦሮሚያ ጉዳይ የኢትዮጵያ የሎካል ጉዳይ ሳይሆን ዓለም አቀፍ ጉዳይ የሚሆነ ነው። ዓለም አቀፍ ትኩረት እየሳበ ነው። ኢትዮጵያ ክፍተር የሰሜን ጉዳይ ሳይሆን የኦሮሚያውም ጉዳይ ወሳኝ እንደሆነ እና የዓለም አቀፉ ኮሚኒቲ በዚህም ጉዳይ ላይ ድርድር ይደረግ የሚለው የትግራይ ውስጥ ሲነሳ የነበረው ነገር ወደ ኦሮሚያም የሚመጣበት ሁኔታ በጣም ቅርብ ሆኖ ነው የሚታየኝ። ይህንን ያለ የኦሮሚያ
ጥሩ በአጠቃላይ በጥቅሉ 2015 የሰላም ዘመን እንዲሆን እንመኛለን። የሰላም ዘመን ግን ሊሆን የሚችለው በአንድና በሁለት ነገር ብቻ ነው። ይሄው ምንድነው? መንግስት እንደ መንግስት ሆኖ ሰውን በሰላማዊ መንገድ ማስተዳደር ሲችል ነው። ከግትርነት ወጥቶ ሰላምን ፈልጎ ቁጭ ብሎ በጠረጴዛ መደራደር ሲችል ነው። ማንኛውንም ህብረተሰብ በጉልበት በጠመንጃ ማንበርከክ አይቻልም። አሁን በተለይ እያየን ያለነው በኦሮሚያም ሆነ በትግራይ በተለይ በትግራይ ያለው ጦርነት የኤርትራን መንግስት ጨምሮ የሚደረገው የጦር ዘመቻ መቆም አለበት። የትግራይን ህዝብ በምንም አይነት መልኩ ከዚህ በፊትም ተናግረናል፣ አሁን እንደግመዋለን። ማንበርከክ አይቻልም። ህዝብን ማንበርከክ ስለማይቻል ብቻ ይሄ ጦርነት በእነዚህ አይነት መልኩ ከቀጠለ የኢትዮጵያ መከላከያ ሰራዊት አሁን ባለው ጉልበቱና አቅሙ ሊኖር አይችልም፣ ይፈርሳል። ከፈረሰ ሌላ ሁለተኛ አደጋ ነው የሚመጣው። የትግራይ ሰራዊት ግን በአሸናፊነት ይወጣል የሚል እምነትና ግምት ነው ያለኝ። ግምት ነው ይሄ፣ ሊሆንም ላይሆንም ነገር ግን ግምት ይሄ ነው። በእነዚህ አይነት ነገር የትግራይን ህዝብ ማንበርከክ አይቻልም። ከዚህ በፊት የተናገር ነው። ምን ደግሞ ሌላ ልጨምርበት፣ ይሄ የኢትዮጵያን አንድነት እናስከብራለን የሚለው ወገናችን በተለይ የአማራው ኢሊቱ ይህንን የማይሆን ነገር ትቶ የማጭበርበሪያ ነገረኛውን ትቶ ሁሉም ኢትዮጵያውያን እኩል የሚኖሩባትን ሀገር እና አገራችንን የመሰረት ነው ሁላችንም ተብረን ነው እንጂ እኛ ብቻ ኢትዮጵያውያን የሚለው ከሚለው አቋሙ መገታትና መቆም አለበት። ይሄ በጭራሽ እስካሁን ድረስ ኢትዮጵያን ወደኋላ የጎተታት ነገር ቢኖር ይሄ ነው። በሌላ መልኩ ደግሞ የፍትህ አካላት አሁን ትላንትና የተደረገው በማዓዛና በጎበዛይ እና በሌሎችም ጋዜጠኞች ላይ እየተደረገ ያለው እስራት እውነትን ለምን ተናገራችሁ፣ የህዝብን አስተያየት ለምን ተቀበላችሁ በሚል ሁኔታ የተደረጉት ነገሮች መቆም አለበት። እንደነ ወይዘሮ ማዓዛ ያሉ ሰዎች ይሄን ነገር ወይዘሮ ማዓዛ አሸናፊ ማለት ነው፣ እንደነሱ አይነት ሰዎች ይሄን ነገር ተካተው ህግን ማስከበር መቻል አለባቸው። ውጭ ያለን ኢትዮጵያውያኖች ለሀገራችን መቆምና መርዳት መቻል አለበት። ግን የምንረዳው ግን ህዝቡንና ሀገሪቱን ከፖለቲካ ፓርቲዎችና ከመንግስት ለይተን ስናወራ ብቻ ነው። መንግስትን ይዘን የኢትዮጵያን ህዝብ ልንረዳ አንችልም። የኢትዮጵያን ህዝብ እንርዳ፣ መርዳትም አለብን፣ ግዴታችን ነው። ነገር ግን ገና ለገና መንግስት እንዲጸና ማድረግ አለብን ከሚባለው እሳቤ ወጥተን ሁሉም እኩል የሚኖርባት ኢትዮጵያ የምትመጣበትን ነገር ሰላምን መስበክ መቻል አለባችሁ መቻል አለባትም። እዚህ አትላንታ ለምንኖሩ ኢትዮጵያኖች አንድና አንድን የምናገረው ማህደር አንድነት አድማስ ሬዲዮ የእኛም ሬዲዮ ሌሎችም ካላችሁ ተሰባስባችሁ አንድ አይነት መፍትሄ በዚህ በአካባቢያችን ፖለቲክስ ስታርት ፍሮም ቪሌጅ ነው የሚለው ከራሳችን መጀመር መቻል አለብንና ይህን ለእናንተ ጥሪ ነው የማቀርበው። ማህደር አንድነት አድማስ ሬዲዮና ሌሎችም ያላችሁ በሙሉ የሚዲያ ያላችሁ ሰዎች እዚህ አትላንታ የምትኖሩ ኢትዮጵያን ወገናችን አማራውንም ትግሬውንም ኦሮሞንም አሰባስበን ማስኬድና መወያየት መቻል አለብን። ይህን መጀመር መቻል አለበት። ይህን እንዲጀምር ደግሞ ቅድሚያ የምሰጠው በእድሜም ባለጸጋ ከሆነ ለማህደር አንድነት ነው እና የማህደር አንድነት ሰዎች ይህንን ጥሪ ተቀብላችሁ ለአካባቢያችን ኢትዮጵያኖች እነዚህ ያን ነገሮችን አሰባስባችሁ ሰዎችን አሰባስባችሁ ከሁሉም አካል ይሄ የጓደኝነት ስብስብ ሳይሆን የሁሉም የሚሰባሰብበትን ነገር እንድታመጡ በ2015 የሰላም ሀገር እንዲሆንልን እንመኛለን። ይህን እንድታደርጉ ደግሞ ጥሪያችን እናቀርባለን። መልካም አዲስ ዓመት ለሁላችሁም በያላችሁበት። ደህና ሁን። አንተም ሰላም አዲስ ዓመት ሁን።
እሺ። ልጆች ፍቅር